ኢትዮጵያ አንድነት ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ተኩል እስከ ምሽቱ 1 ሰዓት በ88.9 ሜጋሄርዝ ለስቶኮልም እና አካባቢው እንዲሁም በአለም ዙሪያ ለሚገኙ አድማጮች ደግሞ www.ethiopatriots.com በቀጥታ የሚያስተላልፈውን ፕሮግራም አሁን ጀመረ።
አድማጮቻችን እንደምን ሰንብታችኋል በማለት የተለመደውን የዞትር ያክብሮት ሰላምታችንን ያስቀደም የዛሬ ጥቅምት 15 ቀን 2013 ዓ.ም ወይም እንደ አውሮፓውያን አቆጣጠር የኦክቶበር 25 2020 ቅንብራችንን ይዘን ቀርበናል። ዛሬም ሊቆም ባልቻለው የኦነግ ቄሮ ፋሺስታዊ አምባገነን ዘረኛና ወራሪ አገዛዝ በዘር ማጥፋት ዘመቻ ህይወታቸው እንዲጠፋ የተደረጉትን ዜጎች ነፍሳቸውን ይማር እንላለን። በትግራይ ያኔ ግሬ ተተካውና በነፍስ ማጥፋትና በዘር ማጥፋት ወንጀል የተስማራው የኦነቄሮ አገዛዝ በሚፈጽማቸው አያሌ አሰቃቂና ናዚያዊ ወንጀሎቹ ለፍርድ መቅረብ ይኖርበታል እንላለን። ከዜጎች የሉና መጥፋት ጋር በተያያዘ ከ327 ቀናት ወይም 10 ወሮች ከ27 ቀናት በፊት በኦነጋን ታፍነው ደብዛቸው ስለጠፋው ያማራ ወጣት ዩኒቨርሲቲ ተማሪዎች ጣፈን ታስመልክቶ ዛሬም ድምጻቸው በመሆን ከጎናቸው ይቆም መሆናችንን እንገልጻለን። የፍትህ አካል ተብዮችና አብዛኛዎቹ የስም የብዙሃን መገናኛ ተቋሞች ባንድ ዘር ቁጥጥር ስር በመዋላቸው ምክንያት በወጣቶቹ ላይ የተፈጸመውን ግፍ ትኩረት ከመስጠት ተቆጥበዋል። እነዚህን ለጋ ወጣቶች ለዚህ መከራ ያደረጋቸው የኦነቄሮ አገዛዝ በተለይም አብይና አጃቢዎቹ ናቸው። በኢትዮጵያ ታሪክ ሰውን በዘሩ ማሳደድ አሰቃቂ ግድያ መፈጸም ለስደት መዳረግ ማፈናቀል የተጀመረው የትግራይ ወያኔና ኦነግ በጣምራ የዘረኝነት ህግ ደንግገው በስራ ላይ ካሉበት ጊዜ አንስቶ ነው። ይህን ዘመን ወደ 30 ዓመታት እንደ እየተጠጋ ነው። ሁለቱ ፋሺስታዊ ድርጅቶች በተፈራረቁባት አገር መከራውን ከፋዩ በዋነኛነት ያማራው ነገድ ነው። ባለፉት 30 ዓመታት በበደኖ ባርባ ጉጉ የጌዲዮና የጉጅን ወዘተ እልቂት ሰምተን አይተን አማራው ከልቂት ከስደትና ከጭቆና ጋር መኖር የለበትም ብለን ባለመነሳታችን ዛሬም አማራው እጣፈንታው ሞት ሆኗል። ሞትና እልቂትን ከህፃናት እስከ አዋቂ ሽማግሌ አዛውንት እየቀመሰው ይገኛል። ሞትም እንደ ቅልፍ ተለምዷል። አማራው ከሞትና እልቂት ጋር አብሮ እየኖረ ነው። እልቂትና ፍጅቱን ይመራው የነበረው የትግራይ ወያኔ አገዛዝ ከተወገደ ወዲህ በግሩ የተተካው የኦነግ ቄሮ ፋሺስታዊ ቡድን አማራውን እየፈጀው ነው። በጋራ ሙለታ፣ በወተር፣ ባሶሳ፣ በበደኖ፣ ባሰቦት ገዳም፣ አርባ ጉጉ፣ በመተከል የተፈጸሙ ግፎች ዛሬ በመተከልና በጉራ ፍርዳ እየተደገሙ ነው። ሰሞኑን በመተከል እየተፈጸመ ስላለው የዘር ማጥፋትና የዘር ማጽዳት ወንጀል በንባውና በደሙ እየተጣራ ባለበት ወቅት በጉራ ፍርዳ የኦነግ ቄሮ ታጣቂዎች لمسماتنا لمصاف لهلينا يميكبدو وانجلوچن مفصماچون اسملكتو كموت يترفوت مسكرنتاچون ستوال بغورا فردا يسمونو صرا مارا زمچا يمجمريو ايدلم وياني سلطان بياز بامتو جمرو ييني مسلكديا اسفصبوال بولت شاراتنا 2005 لاي የናንት መኖር አይደለም የተባሉ ቁጥራቸው ከ20ሺ የሚበልጡ አማሮች ተባረዋል ንብረታቸውን ተቀምተዋል ከዚያም በ2007 ዓመተ ምህረት ብዙ ሻማሮች ለሞትና ለስደት ተዳርገዋል ኦነቄሮ ያካባቢውን ለመሬት ለመቆጣጠር ሲል በተለያዩ ወቅቶች ከተፈጸሙ ግድያዎችና ማሳደዶች የተረፉትን ግድያና ማፈናቀል ፈጽመውባቸዋል አማራው አብሮ በመኖሩ ልብስ የመልበስ ባህል ቤት መስራትና የርሻ ስራን በማስለመድ በአካባቢው ተረጋግቶ እንዲኖሩ አስተምሯቸዋል። በዛሬቷ ኢትዮጵያ አማራን የገደለ ማንም ጠያቂ የለውም። ሰሚ ጆሮን እንዲጠፋ ያስደረጉት ደግሞ የባዴን ባንዳዎች ናቸው። ባዴን ከትግሬዎችና ኦሮሞዎች የተቀበሉትን አራዊት ህገ መንግስት በመያዝ የአማራ ነገድ በቀርቦት የኢትዮጵያ ክፍሎች እንደ ቆሎ ተበትኖ መኖሩን ቢያንስ በቁጥር 15 ሚሊዮን በላይ አማራ እንዳለ ስለሚከድ ጠቋሚና አስገዳይ በመሆን ያገለግላል። ናብይም ከሰይጣናዊ መንፈሳቸው በሚወጣው አንደበታቸው ይህንኑ በመግለጫዎቻቸው ያስተጋባሉ። ከሁሉም በላይ አማራው ራሱን የሚገልጸው ሲሰፋ በኢትዮጵያዊነት ሲጠብ ደግሞ የዚህ ወይም የዚያ ክፍለ ሀገር ሰው ነኝ በማለት ነው። ስለዚህ አማራው በእምነቱ በስሜቱና በፍላጎቱ ለኢትዮጵያዊነት ጋሻና ጦር ሆኖ ኖሯል። ለኢትዮጵያዊ ብሔርተኝነት ማደግና መደርጀትም ጉልህ ሚና ተጫውቷል። አማራው በዚህ አቋሙና አመለካከቱ ምክንያት ወራሪ ኃይሎች ኢትዮጵያን በመውረር የቅኝ ግዛታቸው ለማድረግ ከሩቅና ከቅርብ በተደጋጋሚ ያደረጉትን ሙከራ መክቶ በመመለስ ረገድ ዋናውን ሚና ከተጫወቱት ያግሪቷ ነገዶች ቀዳሚው እንደሆነ ይታወቃል። አማራው በዚህ አስተዋጽኦ ይኮራል ይመካል። ሆኖም ይህ ያማራው ነገድ አስተዋጽኦ ጠላት አብዝቶበታል። ዝረኞቹ የትግሮያንና የኦነቄሮ አገዛዝ በተፈራረቁበትና ባካሄዱት ጸረ አማራና ጸረ ኢትዮጵያዊነት ዘመቻ ዛሬ አማራው አገር የለሽ እንዲሆን ተደርጓል። የኢትዮጵያ ብሔራዊ አንድነትና ሉዓላዊነት ዳብሮና ጎልብቶ መቀጠል አለበት ብሎ ስለሚያምን በጠላትነት ተፈርጇል። የተለያዩ ስሞች ተሰጥተውት የፖለቲካ የኢኮኖሚና የማህበራዊ ህይወቱን የሚመራበት መብትና ጥቅሞቹን የተነጠቀ እንዲሁም ኢትዮጵያዊነቱን እንዲለቅ ግድያዎች የሚፈጸሙበት ብቸኛ ነገድ ሆኗል። በሽፍትነት ዘመናቸው የፈጸሙበትን የዘር ማጥፋት ዘመቻ በስልጣን ዘመናቸውም ያንን ወንጀል እየፈጸሙበት ይገኛሉ። ላለፉት 30 ዓመታት ተገድሎም ተሰዶም አማራው በህዝብ ብዛት በአገሪቷ ውስጥ ካሉት ነገዶች ሁሉ በመጀመሪያ ረድፍ ያሰልፈዋል። በባንዳዎችና ገዳዮች ቢዋከብም ነገዱ ህሊናዊና ቆሳዊ ሀብት የዳበረ ባህላዊና የዘመናዊ ዕውቀት ባለቤት ነው። አማራው የዘር ልክፍት የለበትም። የራሱን ሰጥቶ የሌሎቹን በጎ ሴቶችና አብሮነት አክብሮና ተቀብሎ ተግባብቶ የሚኖር ህዝብ ነው። አማራው በኢትዮጵያዊነት ማዕቀፍ ውስጥ ለችግሮች መፍትሄ ለመስጠት የሚያስችል ዙሪያ ገብ አቅምና ችሎታ አለው። ይህምነቱ ስነልቦናና አመለካከቱ ግን ዛሬ እየደረሰበት ላለው ሰፊ ጥቃት ዋናው ስበብ ሆኗል። ለአማራው መጥፋት ያማራው ምሁራን ባዴንና በጥቅሉ ያንድነት ኃይሉ ተጠያቂዎች ናቸው። ዘረኞች ለሚያካሂዱት የማያባራ የዘር ማጥፊያ ዘመቻ ከቀዩ መፈናቀል ከስራ መባረር ውርደትና ሁለገብ ችግር ሁሉ ተጠያቂዎች ናቸው። አማራው ለራሱ ብሎ ባለመደራጀቱ ኢትዮጵያን ከመፍረስ አማራውን ከዘር መጥፋት ዘመቻ ሰለባነት ለመታደግ እንዳይችል በሴራ ዘመቻ ሲዋከብ ቆይቷል። የነገዱ ተወላጆችም አንዳንዱ ከባዴን ጋር ለሆዱ ሲል በመወገን ግማሹም ቀደም ሲል ከውያኔ ጽንፈኞች ጋር በሆነ ወቅት ደግሞ ከኦሮሞ ጽንፈኛ መሪ አብጂ ጋር በመቆም አማራው ሁለንተናዊ አቅም እንዳያሰባስብ በባንዳነት የሚያገለግሉ ኃይሎች ክፉኛ ሞግተውታል። ዛሬም እንደ ቀደምቱ ዘመናት ለኢትዮጵያ አንድነት መቀጠል እንዲሁም ኢትዮጵያዊነት በነባር መልካም የታሪክ የባህል የፖለቲካና ተያያዥነት ባላቸው የወል ሴቶች ላይ ተመስርቶ የሚቀጥልበት ሁኔታ ለመፍጠር ሁሉም ድርሻውን ካላበረከተ አማራው ብቻውን ተነጥሎ የሚጠፋበት አገር ኢትዮጵያ የማልቶን ትችላለች? ባለቤቷስ ማን ነው? አማራነት ከኢትዮጵያነት ጋር ያለውን ቁርኝት የሚበጣጥሱት ገዮችና ኦሮሞዎች ካሉባት የናዚ ተግባሮችን ከሚፈጽሙ ባንድነት የሚኖረው እንዴት ነው? በአሁኑ ዘመን አማራውም ሆነ ሌላው አገር አለኝ አብሬው የምኖረውን አውቀዋለሁ ብሎ ደፍሮ መናገር ይቻላል ወይ? የኦሮሞ ተስፋፊዎች እንዲገፉበት ከሚፈቅደው አገዛዝ ጋር የሚኖረው አማራው ከምድረ ገጽ እስኪጠፋ ነው ወይ? አገዛዙን የምንደግፍ ካለን ህሊና የሚባል ነገር በውስጣችን አለ ወይ ሲል ይጠይቃል። የግዚን ድምፅና የአገር ጥሪ የማይሰማና የማይቀበል ትውልድ ላይ ስለደረስን በስልጣን ላይ ያለው የአብይ አገዛዝ የትውልድ ትውልድ ብሔራዊ ወንጀል እየፈጸመ ህዝብ እያሳረደና እያረደ የአገሪቷን ሀብቶች እየቸበቸበ ለአንድ ዘር እየዘረፈ የሞራል ድቀት እያስፋፋ ባህልና እምነትን እያጎደፈ 3 ዓመታትን አስቆጥሯል። አብይ ትውልዱ በፋንድያ ላይ የበቀለን ጉዳይ አድርጎ ስለቆጠረው ለከቱን መገደብ አቅቶታል። አብዛኛው በብስለት ያልታነጸ ቡያኔ ኦነግ ፕሮፓጋንዳ የተኮተኮተ ለመስዋዕትነት ያልተዘጋጀ በመሆኑ የጊዜ ድምፅ የሆነውን የእናት አገር ጥሪ ሰሚ ለመሆን ተቸግሮ ይዋልላል። ዛሬ አማራው ያለበት ሁኔታ የህልውናና የመብቱ ጠባቂ እንደሌለው በግልጽ የምናይበት ወቅት ነው። ሌሎች ነገዶች ተጠሪዎች አሏቸው። አማራው የግፍና የማሰቃያ አይነቶች መሞከሪያ ተደርጓል። በአንደኛው ክፍለ ዘመን ላይ ሆነን ለሰብአዊ ፍጥር ብቻ ሳይሆን ለእንስሳትና እጽዋት ድርያዎች ሁሉ ልዩን ክብካቤና ጥበቃ እየተደረገ ባለበት ዘመን ላይ ቆመን አማራው የመከራና የስቃይ ቤተ ሙከራ ሆኖ መኖሩን ስናይ አማራው ምን ነካው ብሎ መጠየቁ ተገቢ ነው። ሆኖም ዞረን ዞረን የምንደርስበት መደምደሚያ ግን የድርጊቱ ተባባሪና ተላላኪ የሆነው ራሳችን መሆናችንና የመከራ ድርጊቶችን ተላብሰን ለመኖር ስለፈቀድን መሆኑን መዘንጋት የለበትም። በዚህ ዘመን የአማራ ነገድ ተወላጆች እጅግ በገዘፈና በከፋ ሁኔታ ለአማራው ሕዝብ ሁሉና አስጊ ፈታኝ ሁኔታዎች ፊት ለፊት የተፋጠጡበት የታሪክ አጋጣሚ ላይ ይገኛሉ። ይህን የትውልዱን ፈተና ማለፍ የሚቻለው ለገዳዮች በማጎብደድ ሳይሆን ለአብይ በማደግደግ ሳይሆን ዥዋዥዌ ፖለቲካ ቲያትር ውስጥ በመዘፈቅ ሳይሆን በሆድ በማሰብ ሳይሆን በትዕግሥት እንየው በሚል አድርባይነት መንበርከክ ሳይሆን ሁሉም ነገር ወሰን ስላለው አማራውን የመታደግ አቅምን ገንብቶ ለዚህ ዘመን ለጣለው ትውልዳዊ የማንነት ዕዳ ክንውን ቀዳማዊ ተግባር እርምጃ መውሰዱ ብቸኛ አማራጭ ነው። ይህ ካልሆነ ግን የደም ባህር፣ ግድያ፣ መፈናቀል ሲያጥለቀልቀን ቆመን ለመመልከት ፈቅደናል ማለት ነው። አልቃሽና አስለቃሽ ሆነን ወሬን ስንሰልቅ መኖር አይገባንም። ጥላቶቻችን እስከታወቁ ድረስ በገቡበት ዱር ለመግባት በቆሙበት ስፍራ ድርሶ መግጠም ይጠይቃል። እነሱ ብቻ ገዳዮች፣ የኛ ፈንታ መገደል ሆኖ መገኘት የምጻት ምጻት ነው። ያውል ግደለኝ የሚል ትውልድ ብቻ አለ ብለን አናምንም። በምድራዊቷ ኢትዮጵያ አምባገነኖችን ማጥፋት እንደ ጽድቅ መታየት አለበት እንላለን። ከዚህ በመቀጠል የዕለቱን ስርጭታችንን እናስተዋውቃለን። በቅድሚያ ከኢትዮጵያ አንድነት ሬዲዮ በየ15 ቀኑ እየተዘጋጀ የሚቀርበው ከታሪክ ማህደር ይስተናገዳል። ልክ ከምሽቱ 12 ሰዓት ላይ የሳምንቱ ዋና ዋና ዜናዎች ይደመጣሉ። በመቀጠልም የአብይ አህመድ ለጋሲዎች በሚል የተላከልንን ጽሑፍ ካስደመጥን በኋላ የአባ ገዳ ባንዲራ የሚባለው የማን ባንዲራ ነው በሚል ሌላ ጽሑፍ እናስቀጥላለን። አድማጮቻችን የዕለቱን ሙሉ ዝግጅት ከእኛ ጋር አብራችሁ እንድትቆዩ እየጋበዝን ፕሮግራማችንን አሁን ጀምረናል። Ah, yeah.
ታሪክ ማህደር እንደምን ሰነበታችሁ በማለት የተለመደ ሰላምታችንን በትህትና እናቀርባለን። በዚህ ምሽት የዚህ ክፍለ ጊዜ ጥቁር አንበሳ በምዕራብ ኢትዮጵያ በሚል ርዕስ በአቶ ታደሰ ሜጫ በ1943 ዓ.ም ምረት የተደረሰ መጽሐፍ ክፍል 9ን ይዘንላችሁ ቀርበናል። ጥቁር አንበሳ በምዕራብ ኢትዮጵያ በታደሰ ሜጫ ብፁዕ አቡነ ሚካኤል ክፍል 9 ጎሬ በገባን ጊዜ ብፁዕ አቡነ ሚካኤል በከተማው እንደሚገኙ ስለሰማን መልእክታችንን ለክቡር ራስ ምሩ አድርሰን ወደ ተሰጠን ቦታ ተመመለሳችን በፊት የጥቁር አንበሳን ሰላምታ ለብፁዕነታቸው ማቅረብ አስፈላጊ ነው በማለትና ውራኪያቸውንም ለመቀበል ወደ ብፁዕነታቸው መኖሪያ ቤት ሄድን። እርሳቸውም ተተቀበሉና ቃለ በረከት ተደረጉልን በኋላ ተዋንኞቹ መልእክተኞች ጋር ጥቂት ተነጋግረው የማበረታቻ ቃላቸውንም ወደ ጥቁር አንበሳ ጦር እንዲያደርስላቸው አሳስበው በውራኬ አሰናበቱት። እኛም ወደ ጥቁር አንበሳ ጦር ተተመለስን በኋላ ክቡር ራስ ምሩም ጎሬን ለቀው ወደኛው በመጡ ጊዜ ብፁዕነታቸው በዛው ያሉትን ምዕመናን ለነጣቂ ተኩላ ጥያል ሄድም በማለት መንፈሳዊ ተግባራቸውን ለመፈጸም ቀርተው ነበርና ከተማይቱ ጎሬ በጠላት ስትወረር ለጊዜው ወደ ዳር ገለል ብለው ቆዩ። የጠላት ሹማምንቶች ያሉበትን አጣይቀው ታገኙአቸው በኋላ ለጠላት እንዲገቡና ህዝቡንም እንዲሰብክላቸው ቢያባብሏቸው ይህን ከቶ አላደርገውም ተማለታቸውም በላይ ለወራሪው የተገዛ እርጉም ይሁን እያሉ ስላወገዙ በአቡነ ጴጥሮስ አይነት ተደብድበው ሰማያትነትን መቀበላቸውን በኋላ ሰምተናል። ስለ ብፁዕ አቡነ ሚካኤል ታሪክ ሰፊ ገጽ የሚያስፈልገው ስለሆነ ወደፊት ሙሉ ሆኖ ሳይወጣ እንደማይቀር በማመን እዚህ እኔ ያየሁትንና የሰማሁትን ብቻ በማስታወስ እንሆ ባጭሩ ተዋዋለሁ ይላሉ ታደሰ ሚጫ። የመልእክታችንን መልስ ይዘን ግንቢ በደረሰን ጊዜ ቀደም ብሎ እንደተገለጸው ክቡር ራስ ምሩን ወደ እንግሊዝ ግዛት ሳይሄዱ አግኝተን መልእክት ማድረሳችንንና ክቡርነታቸውም ሐሳባችንን በደስታ መቀበላቸውን የጥቁር አንበሳ ጦር ስለሰማ ደስታው ከፍ ያለ ሆነ። ወደፊት እንደምንመለከተው የጦር ድርጅት ለማመቻቸትና ጠላትን ለመውጋት የጥቁር አንበሳ ጦር ወደ ጎሬ በሚወስደው መንገድ ሱፔ ተሚባለው ወረዳ ድረስ ሄዶ ክቡርነታቸውን እንዲጠብቅ በመልክተኞቹ አማካይነት ትዛዝ ተቀብሎ ኖሮ ግንቢን ለቀን ወደ ሱፔ በመገስገስ ተደጃዝማች ሀብተ ማርያም ግዛት ወጣን። በዚህ ሱፔ በተባለው ቦታ ሰፈር አድርገን ሳለ ክቡር ራስ ምሩም ተሰፈራችን ባሻገር ርቆ በሚገኘው ሮጳ በሚባለው ቦታ ሰፍረው ነበርና ተጥቁር አንበሳ ዘንድ ጥቂት ሹማምንትና ወታደሮች ሄደው ተተገናኙ በኋላ በማግስቱ አብረው ስለመጡ የጥቁር አንበሳ ጦር ለአንድ ትልቅ ጦር አዛዥ በሚገባ ስርዓት ተሰልፎ በአቶ ይልማ መንገሻ የተደረሰውን የጥቁር አንበሳ መዝሙር እየዘመረ በታላቅ ክብር ተቀበላቸው በማለት ታደሰ መጫ የሚከተለውን መዝግበዋል። በለው በለው አትለው ሞይ ነቢዩ ዳዊት እማፈ ደቂቅ ወፃናት እስተዳሎክ ስብሃተ እንዳለው ሁሉ በልጅነት የታየና የተሰማ ነገር ሁሉ የማይዘነጋ በመሆኑ በጊዜው መታወሱ ስለማይቀር በምዕራብ ኢትዮጵያ ሳለን አቶ ይልማ መንገሻ ደረሱት ያልሁት ጥቁር አንበሳ ጦር መዝሙር በለው በለው አትለውም ወይ ጥቁር አንበሳ አይደለሁም ወይ የሚለው በዛ ጊዜ ተርሳቸው ተፈጥሮ ነበር። በኋላ ደግሞ እርሳቸውን መልሶ በታሪክ ፈጥሯቸው በየትምህርት ቤቱና በየመንገዱ በሕፃናት አፍ በነጻነት ክብረ በዓል ቀንና በሰልፍ ላይ በጀግኖች አፍ ይኸው ዜማ ሲያስታውሳቸው ይኖራል። መቼም የመዝሙሩና የእንጉርጉሮ ዜማ በልጅ አእምሮ ተተቀረጸ አይረሳምና በዛን ጊዜ አቶ ይልማ መንገሻ ወታደሮቹን ሰብስበው ቃሉን እያስጠኑ ዜማውን ሲያስተምሩ እኔም አብሬ አጥንቼ ስለነበረ በኋላ ይህን መዝሙር በማናቸውም ስፍራ ስሰማው ደራሲውና የተደረሰበት ስፍራ ትዝ ይሉኛል ይላሉ ታደሰ ሜጫ። በሰምና ወርቅ ህብር የተቀመመ ስንኳ ባይሆን በዘመኑ የጥቁር አንበሳ የጦር መዝሙር ሆኖ ተመስርቶ የጀግና ወኔ የተቀሰቀሰበትና አገርን በፍቅር ለማስተዋወስ የጋለ ስሜት የሰጠ መልካም መዝሙር በመሆኑ በሱፔ ላይ የተደረገውን የክቡር ራስ ምሩን አቀባበል ስናስታውስ እርሱም ተራውን ጠብቆ ፊታችን ስለቀረበ እንሆ ተዚህ ቀጥሎ እንመለከተዋለን በማለት ታደሰ ሜጫ የሚከተለውን መዝግበዋል። በለው በለው አትለውም ወይ አትለውም ወይ ጥቁር አንበሳ አይደለህም ወይ አረ በለው ወረ በለው አትለውም ወይ ረበለው የተከለለ አይደለህም ወይ በለው አትለውም ወይ ያድዋ ጀግኖች ቅርስ አይደለህም ወይ ረበለው አትለውም ወይ ለዚህ ላታ ላይ ተሰጋለህ ወይ ረበለው አትለውም ወይ ጥንታዊ ጀግና አይደለህም ወይ የሚለውን ቀስቃሽ ዜማ በሰራዊቱ ይዘመር ነበር። ከዚህ መዝሙር አንዳንዱ ቃል ይለዋወጥ እንጂ በነጻነት ማግስት በድምጽም ሆነ በሙዚቃ የሚሰማው ያው አቶ ይልማ መንገሻ የቃኙት ዜማ ነው። ኋላም ይህ መዝሙር ወደ ካርቱም ተሰዶ ቆይቶ ንጉሠ ነገሥታችን ቀዳማዊ ኃይለ ሥላሴ የነጻነትን ብርሃን እያበሩ በተመለሱበት ጊዜ ለጉዞ ፊታውራሪ ሆኖ በብርሃኑ መስመር ላይ እየገሰገሰ አብሮ ስለተመለሰልን ተነጻነት በኋላ በሰልፍ ጊዜ የሕፃናቶችንን ልብ አጎልማሽ የጦር ሠራዊታችንን ወኔ ቀስቃሽ መልካም መምህር ሆኖልናል በማለት ታደሰ ብቻ ያወሳሉ። ይልቁንም በብዙ ያስደነቀን ክቡር አስምሩ በዋናው ጦርነት ውስጥ በተሰለፉበት የጦር ግንባር ተጠላት ጋር ረጅም ጊዜ የተጋደሉና የደከሙ ተመሆናቸው በላይ ተተምቤን ጀምሮ እስከ ጎሬ ድረስ ሲሄዱ ተጀግናው ሠራዊታቸው ጋር ብዙ ድካምና ፈተና የደረሰባቸው ሲሆን ወደ እንግሊዝ ግዛት ለመሄድ በሐሳባቸው ቆርጠው ሳለ ጥቁር አንበሳ ክቡርነታቸው ጋር ሆኖ ጠላትን ለማጥቃት አስቦ መነሳቱን በላከባቸው ጊዜ ያለፈውን ድካም ሳይቆጥሩ ሊሄዱበት ወደ ነበረው የውጭ ሀገር አብረዋቸው ሊሄዱ የነበሩት ታላቅ ሴት ልጃቸውን ወይዘሮ የምስራችን ብቻ ልከው እርሳቸው ትግሉን ለመቀጠል ቁርጠኛ በሆነ በአዲስ መንፈስ መነሳታቸው ይታወሳል። ጥቁር አንበሳም አንድ የአስተዳዳሪነት ችሎታው የታወቀና በጀግንነቱ የተፈተነ ከፍተኛ መሪ በማግኘቱ ህሊናው በደስታ ተመላ ይላሉ ታደሰ ብቻ። የወንድማማችነት ፍቅር በዛ ጊዜ የነበረው የክቡር ራስ ምሩ ጦር ቁጥር 600 ያህል ነበር። ይኸው ጦር ሐሞቱን የከተተና ምርጥ ጀግና ያለበት ቁርጠኛ ወታደርም ነበር። በጦሩ ውስጥ የሚበዙት የጎጃም ክፍለ ሀገር ተወላጆች ነበሩ። ጦሩ የያዘው መሳሪያም አብዛኛው ተጣላት የተማረከ ምንሽር ጠበንጃና መትረጊስ ሲሆን የቀረውም በአዲሱ ሞዴል የተሰራ ቤልጂግ የተባለ ጠበንጃና ሌሎች መትረጊሶችም ነበሩት። ይኸው ጦር በልማድ የሰለጠነና የጦርነት ታክቲክ ያካበተ ነበር እንጂ በአዲስ የጦር ሠራዊት አስተዳደር ደንብ የተማረ አልነበረም። ስለሆነም በጦርነት ጊዜ የወታደሮቹን አሰላለፍና የቅልጥፍናቸውን ሁኔታ ስንመለከት በትምህርት መድከም አያሻም ለማለት እንኳ ባንደፍር የልማድን ትምህርት ተማድነቅ ልንወሰን አልቻልንም። እንዲህ ስለተባለም በትምህርት ላይ ልማድ ሲጨመርበት ማናቸውም ነገር ይበልጥ እንደሚሻሻልና ሙሉ ችሎታ እነሆ በክቡር ራስ ምሩ ጦር ውስጥ ቆምጣጣና ቆራጥ የሆኑ ብዙ የጦር እንደረሴዎች ነበሩበት። ምንም የተቀላላው ጦር የጥቁር አንበሳም ጦር ጭምር መሪና አስተዳዳሪ ተዛን ጊዜ ጀምሮ ክቡር ራስ ምሩ ቢሆኑ እነዚህም የጦር ሹማምንቶች በየክፍላቸው ኃላፊነት ያላቸውና እምነትም የተጣለባቸው ነበሩ። ተነርሱም ዋናዎቹ እኔ የማስተዋውሳቸው ክቡር ራስ ምሩም ከፍ አድርገው የሚመለከቷቸውና የሚተማመኑባቸው ናቸው የሚባሉት ቀኛዝማች ይነሱልህ፣ ቀኛዝማች ደጀኔና ባላምበራስ ልመንህ የተባሉት ጀግኖች ይገኙባቸዋል። እነዚህ ስመጥርና የታወቁ ጀግኖች የሆኑ የጦር አለቆች ተክብርነታቸው ጋር ብዙ ጊዜ የኖሩ ናቸው። በአገልግሎታቸው ተዋናው ጦርነት ጀምሮ ሰበጨረሻው ጊዜ ድረስ የሰሩትን ጀብዱ የጦር አበጋዙ ክቡራ ስምሩና ሌሎችም በዛ የነበሩ ታላላቅ ሰዎች የሚያውቁት ስለሆነ ጦራችን ተተከላከለበት ጊዜ አስቀድሞ ያለውን ታሪካቸውን እኔ በጆሬ ተመስማቴ በቀር ባይኔ ያላየሁትና ያልነበርሁበት በመሆኑ አሁን በዚህ መጽሐፍ ውስጥ ለመናገር ብሞክር አለባብሶ መተው እንዳይሆንብኝ በማለት ሙሉ ታሪካቸውን ለሚያውቁት ትቻለሁ ይላሉ ታደሰ ሚጫ። የጠላት ደም የጠማው የጥቁር አንበሳ ጦር ተከውራ ስምሩ ጦር ጋር ተተደመረበት ጊዜ ጀምሮ እስከ ጅማ ድረስ በተደረገው ጉዞ ሁሉ ጠቅላላው የክቡር ራስምሩ ጦር ተዘመቻ የተመለሰና ለዘመቻ የተሰለፈ ጠፍ ያለ ወታደር እንጂ ሴትና ሽማግሌ ሕፃናትም የተቀላቀለበት ባለመሆኑ ጠላትን በማናቸውም አቋሁን ለማጥቃት የተቃና እድል እና የቀልጣፋ የሆነ ንቅናቄ እንዲኖረው አድርጎት ነበር። በአንድ ጠቅላይ አዛዥ መሪነት ውስጥ የሚተዳደሩት የሁለቱም ወገን ሰራዊቶች አንድነት ተሆኑበት ቀን አንስቶ በመካከላቸው የተመሰረተው የወንድማማችነት ፍቅርና የመረዳዳት ትህትና እስተመጨረሻው ጊዜ ድረስ እንደ ሐውልት የጸና ሆኖ ቆይቷል በማለት ታደሰ ሜጫ የዚህን ክፍል ትርክት ያጠቃልላሉ። አድማጮቻችን ጥቁር አንበሳ በመራብ ኢትዮጵያ ባቶ ታደሰ ሜጫ የቀረበው ጽሑፍ ክፍል 9 በዚህ ይጠናቀቃል። የሚከተሉትን የምሽት ዝግጅቶች አብራችሁን እንድትከታተሉ እንጋብዛችኋለን። መልካም ምሽት።
አድማጮቻችን የምትታደሙት ከስዊድን ስቶክሆልም የሚተላለፈውን የኢትዮጵያ አንድነት ሬዲዮ ነው። ከዚህ ቀጥለን የሳምንቱን ዋና ዋና ዜና እናሰማለን። ዜናውን የማስደምጣችሁ አብዱ አሊ ነኝ። በቅድሚያም አርዕስተ ዜናዎቹን። የዓለም የምግብ ድርጅት ለጽንፈኛው የኦነግ ቄሮ አገዛዝ በሀገሪቱ ከፍተኛ የረሃብ መስፋፋት እንደሚከሰት ቅድመ ማስጠንቀቂያ ሰጠ። በአዲስ አበባና በዙሪያዋ ባሉ መንገዶች የኦነግ ቄሮ አገዛዝ መንጋ ሰራዊት በከባድ መሳሪያ ታጅቦ ህዝቡን በማሸበር አሰሳ እያደረገ መሆኑ ተገለጸ። በጉራ ፈርዳ የአማራ ተወላጆች ላይ መጠነ ሰፊ ጥቃት መፈጸሙ ታወቀ። የአማራውን መገደልና ጭፍጨፋ ክህደትና ጥፋት ግብሩ ያደረገው የኦነግ ቄሮ ጠቅላይ ሚኒስቴር ተብዬው ድርጊቱን ከአባይ ግድብ ጋር የተያዘ ነው አለ። የአማራ ብሔራዊ ንቅናቄ አብን በአዲስ አበባና በአማራ ክልል ሁሉም ከተሞች የሰላማዊ ሰልፍ ጥሪ አደረገ። የኦነግ ቄሮ ጠቅላይ ሚኒስቴር ተብዬው በእስክንድር ነጋ ላይ እንዲመሰክሩ የተመለመሉ የሐሰት ምስክሮች ከመጋረጃ ጀርባ በስውር እንዲመሰክሩ ማድረጉ ተገለጸ። አዲስ አበባን የኗሪዎች አለማድረግ የተጠራውን ስብሰባና የተጀመረውን እንቅስቃሴ ለኦነግ ቄሮ አገዛዝ በባንዳነት ከፊት የቆመው ኢዜማ እንደማይደግፈው አስታወቀ። ዝርዝር ዜናዎቹን እነሆ። የአንበጣ መንጋው ያደረሰውን ጉዳት አስመልክቶ የዓለም የምግብ ድርጅት ዘገባው ላይ እንዳስቀመጠው ከሆነ አገዛዙ በቂ ዝግጅት በወቅቱ ካላደረገ የረሃብ መስፋፋት እንደሚከሰት ቀድመ ማሳሰቢያ ሰጥቷል። በድርጅቱ ጥናት መሰረት አገዛዙ አንበጣውን ለመከላከል እርዳታ ቢደረግለትም እርምጃ አለመውሰዱን ገልጾ 15 ሚሊዮን ህዝብ ለረሃብ እንደሚጋለጥ ገልጿል። ቀደም ሲል ከዓለም የእርዳታ ለጋሾች በሚሰጠው ድጋፍ 8 ሚሊዮን ህዝብ በእርዳታ የሚተዳደሩ ሲሆን የአንበጣው መንጋ በሚያስከትለው የእርሻ ሰብል መውደም ጋር በተያያዘ በጠቅላላው በኢትዮጵያ 23 ሚሊዮን ህዝብ ቀጥታ እርዳታ እንደሚጠብቅ ድርጅቱ ይፋ አድርጓል። የኦነግ ቄሮ አገዛዝ ለአንበጣ መከላከያ የተሰጠውን እርዳታ አስመልክቶ የት እንዳደረሰው የታወቀም ነገር የለም። ከሰሞኑ ለፓርላማ ተብዬው ባስደመጠው ዲስኩር አገሪቷ ብዙ ሚሊዮን ኩንታል እህል ስለምታመርት ራሳችንን እንችላለን፣ በመሆኑም የአንበጣው መንጋ ያደረሰው ጉዳት ኢምንት ስለሆነ መጋነን የለበትም ብሏል። በህዝብ ስቃይ የሚያላግጠው ጠቅላይ ሚኒስትር ጉዳት የደረሰባቸውን ስፍራዎች ለመጎብኘትና የእርዳታ ስራ ስለሚፋጠንበት ሁኔታ ኃላፊነቱን ለመወጣት ፈቃደኛ ሳይሆን ቆይቶና በአስቸኳይ ጊዜ አዋጅ በማወጅም የእርዳታ ትኩረት እንዳይሰጥም ሲከላከል ሰንብቶ ዛሬ ለይስሙላ በቦታው መገኘቱ ታውቋል። በሀገር ውስጥም እርዳታ ለማሰባሰብ የሚንቀሳቀሱትን ግለሰቦችና የተራድኦ ድርጅቶች ችግሩን አግልቶ ከማሳየት እንዲቆጠቡ ጫና እየተደረገባቸው መሆኑንም ለመረዳት ተችሏል። ይህ በእንዲህ እንዳለ በወሎ ክፍለ ሀገር ስለተከሰተው የአንበጣ መንጋ ወረራና የሰብል ምርት ውድመት አስመልክቶ የተለያዩ ድጋፎችን ለማሰባሰብ የተለያዩ የቴሌፎን ኮንፈረንሶች መካሄዳቸውን ለመረዳት ተችሏል። በዚህ መሰረት በትናንትናው ዕለት በወሎ ክፍለ ሀገር የደረሰውን ጉዳት ምላሽ ለመስጠት በተጠሩ የውይይት መድረኮች ላይ የታደሙ ወገኖች እርዳታ እጃቸውን ለመዘርጋት የተነሳሱ ለመሆናቸው ገልጸዋል። እርዳታውም ሳይሸራረፍ ለተረጂዎች እንዲደርስ ለማድረግም ጥረት እንዲደረግ ማሳሰቢያ ቀርቧል። በዚህ ኮንፈረንስ የተካሄደው ውይይት ላይ ለክፍለ ሀገሩ ቅርበት ያላቸው ለጥሪው ምላሽ ለመስጠት ከተወያዩ በኋላ ቀጣይ የውይይት መድረክ የፊታችን ቅዳሜ እንዲካሄድ ወስነው መለያየታቸውም ለመረዳት ተችሏል። በአዲስ አበባና በዙሪያዋ ባሉ ወደ ክፍለ ሀገር መውጫና መግቢያ መንገዶች ኦነግ ቄሮ መንጋ ሰራዊት በከባድ መሳሪያ ታጅቦ በየቀኑ አሰሳ እያደረጉ መሆኑ ተገለጸ። በከተማዋም ወራሪው ጦር አብይ በፓራሚሊታሪ ያሰለጠናቸውን የቄሮ ጽንፈኞችን አሰማርቷል። በአዲስ አበባ ያለው ሁኔታ የአብይን አገዛዝ ሊያንኮታኩተው የሚችል ህዝባዊ አመጽ ሊቀሰቀስ ይችላል በሚል ስጋት የአብይ የቄሮ አገዛዝ ከጽንፈኛ አጋሮቹ ጋር መክሮ ከተማዋን ከባድ መሳሪያ ያነገቡ እንዲቆጣጠሩትም ወስኗል። በተለይም የአዲስ አበባ ህዝብ ኑሮ ውድነት ስቃይ ያለ በመሆኑና የኦነግ ቄሮ ወረራ ባስከተለው መዘዝም መኖሪያ ቤቱን እንዲነጠቅ የተበየነበት ቁጥሩ ብዙ መቶ ሺህ በመጠጋቱ የከፋው ህዝብ የሚወስደው እርምጃ በግልጽ እየታየ መጥቷል። ከወያኔ የፋሽስት ስርዓት ወደ ኦነግ ፋሽስታዊ ስርዓት እየተገፋ ያለው የአዲስ አበባ ህዝብ የተለያዩ ድንጋጌዎች እየተጣሉበት ይገኛል። አዲስ አበባ ባሉ ዩኒቨርሲቲዎች ከኦሮሞች በስተቀር የሌላው ነገድ እንዳይማር ድንጋጌ ይፋ ተደርጓል። አዲስ አበባ የአንድ ዘር ባለቤት ለማድረግ የሚደረገው ሂደት ያገዛዙ መዋቅር ቢሮክራሲ ውስጥም ሆነ በግል አሰሪዎች የሚቀጠሩ ባለሙያዎች ኦሮሞኛ ማወቅ ግዴታ መሆኑን የጽንፈኞች መሪ አብይ በፓርላማ ተብዬው ቀርቦ በእብሪት ተናግሯል። አብይ ኦሮሞ የበላይነት ለማንገስ ሲል የራሱን አራዊት ህገ መንግስት በመጣስ የፌደራሉ ቋንቋ አማርኛ ነው የሚለውን እንዲሻር እያስደረገ ነው። ለህዝብ አንድነትና ዲሞክራሲ የኦነግ ጥሮ ወያኔ ህገ መንግስት ይለወጥ የሚለውን ህዝባዊ ጥሪ ክዶ አብይ ራሱ ዘር ለሚለው የመንጋ ወረራ የገዳ ስርዓት አገሪቷን ይያጋለጠ ይገኛል። በአገሪቷ ከትግራይ ውጭ በብቸኝነት ብረት ያነገበው የወራሪው የኦነግ ጥሮ በመሃሉ በደቡብና በምዕራቡ ኢትዮጵያ ክፍል የዘር ማጥፋትና የዘር ማጥዳት ዘመቻውን እንደቀጠለ ነው። በአብይ ዘመን በባህላዊ በኢኮኖሚያዊም ሆነ በፖለቲካው መዋቅር እሴቶች ሁሉ የኦሮሞ ወረራ እውን ሆኗል። በአማራ ነገር ላይ በጉርላ ፋርዳ ሰፊ ጥቃት መፈጸሙ ተገለጸ። በአካባቢው አማራዎች ናቸው ያሏቸውን የገደሉትን ገድለው ብዙ ሺዎችን ለስደት ዳርገዋቸዋል። በጉርላ ፋርዳ ለ30 አመታት የደረሰው ጸረ አማራ ዘመቻ የኦነግ ወያኔ አራዊት ህገ መንግስት ውጤት ለመሆኑ ይታወቃል። በአማራው ላይ የተፈጸመ ያለውን ዘር መነሻና መድረሻ ያደረገው ጥቃት ያቀነባበረው የተረኞቹ መንጋ ወራሪ ነፍሰ ገዳዮች አመራር ለመሆኑ የተለያዩ ምስክሮች እየተደመጡ ነው። አዲሱ ተረኛ የአብይ ኦነግ ጥሮ አገዛዝ የኦሮሞን የበላይነት ለማንገስ በሚያደርጋቸው ተግባሮቹ ሁሉ የገዳይነት ባህልና ወግ በማስፋፋትም በሚያስተምጣቸው መልክቶች የሚገለጽ ሲሆን የሰሞኑ ግድያና ማፈናቀል ዘመቻ ለሶስተኛ ጊዜ ለመሆኑም በተለያዩ ወቅቶች የቀረቡ ዘገባዎች ያስረዳሉ። በሰሞኑ ጭፍጨፋ የአካባቢው ባለስልጣናት እጃቸው እንዳለበት ለመረዳት ተችሏል። የኦነግ ጥሮ ወራሪ ቡድን የደቡብ ህዝቦች ክልል በመባል የሚጠራውን የከፋፍለ ግዛ መዋቅር ከአማራ ነገድ የጸዳ ለማድረግ ያደረጉ ያሉት ዘመቻ መሆኑንና በቀጣው በየአካባቢው ያሉትን አናሳዎች ለመጨፍለቅ በወረራ ሰፊ ኦሮሞ ግዛት የመገንባት ሂደት እንደሆነም ግልጽ ሆኗል። በየዘመኑ በኢትዮጵያ ልዩ ልዩ ክፍሎች እየተፈጸሙ ያሉ ወንጀሎች አቀነባባሪዎቹ ያገዛዙ አካል ይሆኑ እንደሆኑም ይታወቃል። በዛሬቷ ኢትዮጵያ በኮሮና በሽታ የሞቱ ነው ተብሎ ከሚገለጸው ቁጥር ከእጥፍ በላይ አማራው በዘረኞች እየተገደለ ነው። አማራን ሆን ተብሎ ለማጥፋት የተቀየሰው አገዛዛዊ አደረጃጀት ከትግሬዎች በኋላ የተተካው የኦሮሞ ጽንፈኛ ጥርቅም አማራን ማዋከብና ስደተኛ ማድረግ ግባቸው አድርገው ይዘውታል። በጉራ ፈርዳም ሆነ በመተከል በሌላውም ጊዜ በሚፈጠር የጸረ አማራ ዘመቻ አማራን በጠላትነት ፈርጀው ሁሉም የጥፋት ክንዱን እንዲሰነዝር የመቀስቀሱ ሥራ ከአብይ ቢሮ የሚተላለፍ ለመሆኑ ግልጽ ነው። ለዚህ ማሳያው ደግሞ የኦነግ ጥሮ ጠቅላይ ሚኒስትር ተብዬው በአማራው ላይ የዘር ማጥፋትና የዘር ማጽዳት ወንጀል እየተፈጸመ አይደለም የሚሞተው ኦሮሞ ነው ይያለ የሚለፈፈው ቅጥፈቱ ዋነኛ መረጃ ነው። አማራውን በማንነቱ እየመረጡና ቤቶቹን እየዳሰሱ የሚገድሉትን ወንጀለኞች ለማስተባበል የሚያደርጋቸው ፕሮፓጋንዳዎች ሁሉ የራሱን ጸረ አማራነት በግልጽ አጉልቶ ያሳያል። የአማራው መገደልና መሰደድ ደንታ የማይሰጠው የኦነግ ጥሮ ጠቅላይ ሚኒስትር በቤንሻንጉል እየተፈጸሙ ስላሉ ጸረ አማራ ዘመቻዎች ከሰሞኑ ማስተባበያ ሲደሰኩር ተደምጧል። በቤንሻንጉል አማራው እየተመረጠ የሚፈጸምበትን ግድያዎች ከውጭ ጠላት ጋር በማያያዝ የአባይን ግንባታ ለመተናኮል ነው ሲል ቅጥፈቱን አሰምቷል። አማራው በየመንገዱ የሚኖር ይመስል የጥቃቱ መንስኤ ወደ አባይ ግንባታ የሚወስደው መንገድ ለመቆጣጠር የሚደረግ ዘመቻ እንደሆነም የቅጥፈት ምላሱን ሰንዝሯል። የኦነግ ጥሮ ጠቅላይ ሚኒስትር ኦነጋውያን ቅስቀሳ ያነሳሳው የዘር ማጥፋት እርምጃ አለመሆኑን ለማሳመን የሚያደርጋቸው ፕሮፓጋንዳዎች ሁሉ በውሸት ላይ የተመሰረቱ ናቸው። ከመኖሪያ ስፍራቸው ህይወታቸውን ለማዳን በዱር በገደሉ የተደበቁት እንደሚሉት ከሆነ ግን የኦነግ ጥሮ ጠቅላይ ሚኒስትር ሐቁን ትቶ ሌላ ሽፋን እየፈለገ ነው ብለዋል። አማራ የተመረጠ አውሬነት በተላበሰ መንፈስ ግድያ እየፈጸሙ ያሉት የጉሙዝና የኦነግ ጥሮ ወንበዴ መንጋ ካድሬዎች እንደሆኑ በማስረጃ ተረጋግጧል። ኦነግ ጥሮ በቤንሻንጉል ክልል ለመቆጣጠር በቀጣዩ የኦሮሞ ተገዥ ለማድረግ በጀመረው ዘመቻ መንደሮችን እየዳሰሱ አማራውን ግደል በሚል ትዕዛዝ የዘር ማጥፋትና የዘር ማጽዳት ወንጀል እየፈጸሙ ነው። ይህንን በዓለም አቀፍ የመገናኛ አውታሮች ላይ እየተመዘገበ ያለውን ሐቅ የኦነግ ጥሮ
ጠቅላይ ሚኒስትር የማጭበርበሪያ ዘዴ ፈልጎ ከአባይ ግድብ ጋር ማገናኘቱ የለመደውን የፖለቲካ ቲያትር በመስራት የህዝቡን ትኩረት ለማሳሳት ሞክሯል። የውጭ ኃይል አገሪቷ ውስጥ የሚንቀሳቀስ ከሆነ የኦነቄሮ መንጋ ሰራዊት ምን እየሰራ ነው ለሚለው መልስ አልነበረውም። በቤንሻንጉል በአማራው ላይ የተፈጸመ ስለላለው ጉድያ የኦነቅ ጠቅላይ ሚኒስትር የፌዝ ምላሽ ከመስጠት አልተቆጠበም። በዚህ ሳምንት ብዙ መቶ አማራዎች በኦነቄሮ ወረራ መገደላቸውም ለመረዳት ተችሏል። አድማጮቻችን ይህ የምታዳምጡት ከስዊድን ዋና ከተማ ስቶኮል የሚተላለፈውን የኢትዮጵያ አንድነት ሬዲዮ ነው። አብን ሰላማዊ ሰልፍ በአዲስ አበባና አማራው በሚኖርባቸው ከተማ እንዲካሄድ ጥሪ አስተላለፈ። በተለይም ከቅርብ ጊዜ ወዲህ የኦነቄሮ መንጋ ወታደሮች እየፈጸሙ ያሉትን የዘር ማጥፋትና የዘር ማጽዳት ወንጀሎች አስመልክቶ ህዝባዊ ቁጣን ቀስቅሷል። ከሃዲውና ቅጥፈት የማይሰለቸው የፋሽስቱ አገዛዝ ቀንደኛው አብይ አህመድ በመተከልና በጉራ ፈርዳ ከሰሞኑ ብቻ ስለተገደሉ አማሮች የተለያየ ማስተባባያዎችን ሰጥቷል። ቀደም ሲል የትግሮቹ በአሁን ወቅት ደግሞ የኦሮሞን መስፋፋት እያፈጸሙ ያሉት የባዕድን መሪዎች በህዝባዊ ቁጣ በመደናገጣቸው መሪዎቹ ራሳቸውን ለማዳን ሲሉ የተለያዩ መግለጫዎችን እያስደመጡ ነው። ለአማራው መጨፍጨፋና ድጋፍ ሰጭ በመሆን ሲያገለግል የነበረው ባዕድን በህዝብ ግፊት እየተንገዳገደ በመምጣቱ እና አብይ አዲስ ሴራ እየወጠኑ ነው። አብን አንድ አማራ ለሁሉም ሁሉም አማራ ለአንድ አማራ በሚለው መርህ ላይ ተመርኩዞ ለአማራው ያስተላለፈ ያለው ጥሪ ለፍትሃዊነት በመሆኑ የቀሩትም ነገዶች ከአማራው ጎን በመቆም ከወራሪ የገዳ ስርዓት መንጋ አገሪቷን ነጻ ለማድረግ የሚከፈለው መስዋዕትነት ሁሉም ባለ ድርሻ እንዲሆን የማስገንዘብ ጥሪ ሆኗል። የአብን ጥሪ የህዝባዊ አብዮታዊ ትውልዳዊ ግዴታ ሀገርንና ህዝብን ከጉዳት ለማትረፍ የሚደረግ መስዋዕትነት መሆኑንም ያስገነዝባል። ሰላማዊ ሰልፉ አማራው በሚኖርባቸው ከተሞች ጥቅምት 18 ቀን የፊታችን ረቡዕ፣ በአዲስ አበባ ደግሞ የፊታችን እሁድ ጥቅምት 22 ቀን እንደሚካሄድ ለመረዳት ተችሏል። ይህ በእንዲህ እንዳለ የኦነቄሮ ጠቅላይ ሚኒስትር ሹምሽር የማድረግ እቅድ እንዳለው ከውስጥ አዋቂ የደረሰን ዜና ገልጿል። ቀደም ሲል ለትግሬዎች አሁን ደግሞ ለኦነቄሮ ተላላኪ በመሆን እያገለገሉ ያሉት ደመቀ መኮንንና ገዱ አንዳርጋቸውን የኦነቄሮ መሪ በሌላ ባንዳዎች ሊተካቸው እንደሆነ የውስጥ አዋቂዎች ገልጸዋል። በዚህ መሰረት የኦነቄሮ መሪ የነበረውን ሌንጮ ባቲን የውጭ ጉዳይ ሚኒስትር ደመቀ መኮንንን በአሁን ወቅት ተላላኪ ሚኒስትር የሆነውን መላኩ አለበንን ሊተካ መሆኑን ለመረዳት ተችሏል። የባልደራስ ሊቀመንበርና የድርጅቱን አመራር አባላትን የሰብአዊ መብት ገፎ ለእስር የዳረጋቸው የኦነቄሮ አገዛዝ የሐሰት ምስክሮቹን በዝግ ችሎት በመጋረጃ በስተጀርባ ሆነው እንዲደመጡ መወሰኑን ገልጿል። ከሳሽና ፍርድ ሰጪው አካል እጅና ጓንቲ ሆነው በሚሰሩበት አገር ኦነጋውያን የሐሰት ክሶችን ቀምረው በአጋቢ ሕጉ በኩል እንዲቀርብ የተደረገው የኦነቄሮ ጠቅላይ ሚኒስትር ባስተላለፈው ትዕዛዝ መሰረት መሆኑንም ለመረዳት ተችሏል። የኦነግ ጠቅላይ ሚኒስትር አብይ ቀደም ሲል ባልደራስ ላይ በዛቻ ያስደመጠውን የጦርነት አዋጅ ወደ ሐሰት ክስ ችሎት ከለወጠው ወዲህ የተለያዩ ሴራዎችን እየፈጸመ ነው። በአገሪቷ ውስጥ በወያኔ ትዕዛዝ ለሚፈጸሙ ወንጀሎች ሁሉ አቀነባባሪ የነበረው አብይ በዛሬ የስልጣን ዘመኑ ያንኑ ለወያኔ በታማኝነት ሲፈጽም የነበረውን ወንጀል እያካሄደ ነው። ለሰላማዊ ትግል ግንባሩን በመስጠት ብቃት ካላቸው ጓደኞቹ ጋር የህዝብ ድምጽ ለመሆን ለመስዋዕትነት የተዘጋጀው እስክንድር ነጋን መንፈሱን በመስበር የዘረኞች ተላላኪ ለማድረግ የተወጠነው ሴራ የተለያዩ ቲያትሮች እየተካሄዱበት ነው። ከሐሰት ፕሮፓጋንዳ ጋር በተያያዘ ለምስክርነት የሚቀርቡት ለህይወታቸው እንሰጋለን ዛቻ እየተካሄደብን ነው ብለው አቤቱታ በማቅረባቸው እንደሆነም ተገልጿል። ማንነታቸው አይታወቅም በሚል በመጋረጃ በስተጀርባ ድምጻቸውን ለማሰማት የተሰለፉ የኦነግ ካድሬዎች መካከል ቀደም ሲል በኦነቄሮ የታገቱትን የአማራ ወጣት ዩኒቨርሲቲ ተማሪዎች አስመልክቶ የተለያዩ ሴራዎችን ሲፈጽሙ የነበሩ ለመሆናቸው የተለያዩ መረጃዎች እየወጡ ነው። ግለሰቦቹም ከኢዜማ ጋር ቅርበት እንዳላቸውና የኢዜማ አባል በመሆን ሲንቀሳቀሱ የቆዩ ለመሆናቸው መረጃዎች እየተደመጡ ነው። ኢዜማ የአብይ ተላላኪና የቀኝ እጅ በመሆን ለሚያደርጋቸው አገልግሎቶቹ የአመራር አባላቶቹ በአዲስ አበባ የስልጣን ቦታ ሊሰጣቸው እንደሆነ አንዳንድ ፍንጮች እየወጡ ነው። በመጨረሻም አዲስ አበባ የአዲስ አበባ ነዋሪዎች ባለቤትነት ለማድረግ የታሰበውን የውይይት መድረክ ለመሳተፍ ከተጋበዙ ድርጅቶች መካከል የአብይ ጉዳይ አስፈጻሚ የሆነው ኢዜማ በስብሰባው አልገኝም ማለቱ ተገለጸ። ባልደራስ በጠራው ስብሰባ ላይ አዲስ አበባ የሁሉም ዜጎች በመሆኗ የራሱ አስተዳደርና አመራር ያስፈልጋታል፣ ለአንድ ዘር ባለቤትነት ሊኖር አይገባም በሚለው ጉዳይ ዙሪያ ኢዜማ የአብይን ውሸት በመከተል ለኦነግ የበላይነት እንደሚሰራ ይፋ አድርጎ ሲንቀሳቀስ መቆየቱ ይታወሳል። ኢዜማ ቀደም ሲል ባልደራስን የትግል መድረክ ለመንጠቅ ፈልጎ ያወጣውን መግለጫ አስመልክቶ በኦነግ ጥሩ አገዛዝ ግሳጼ ከተሰነዘረበት ወዲህ ወደ ለመደው የማጭበርበር ፖለቲካ ተመልሷል። በፖለቲካ ታያትሩ ጅዋጅዌ እጫወታለሁ የሚለው የቀድሞው ግንቦት ሰባት በአሁኑ አጠራር ደግሞ በአብይ የተሰየመው ኢዜማ የባልደራስን ስብስብ ከመሰለል አንስቶ ሰርጎ በመግባት ለመበጣበጥ ሴራ ሲፈጽም መቆየቱም አስመልክቶ ሰፊ ሀተታ መሰጠቱ ይታወሳል። አዲስ አበባ የአዲስ አበባዎች ነው የሚለው ጥሪ ለጎጠኞች ለማስተላለፍ ስለሚቻልበት ሁኔታ ከጀመራቸው ዘመቻዎች መካከል የባልደራስን አማራርና አባላት ለኦነቄሮ ወራሪ መንጋ ካድሬ በመጠቆም ጥቃት እንዲደርስባቸው በባንዳነት ተሰልፎና ቆሞ የአብይ ቅጥረኛ በመሆን የሚያገለግለው ኢዜማ ቀንደኛ የአዲስ አበባ ህዝብ ጠላት መሆኑን በሰሞኑ አቋሙ ይፋ አድርጓል። ኢዜማ የባልደራስ አማራር ለእስር እንዲዳረጉ እጅም ዳለበትም የተላዩ መረጃዎች እየወጡ ነው። ለዚህ ማሳያው በድብቅ መጋረጃ መስክርነት ለመስጠት የተሰለፉት ባንዳዎች በኢዜማ የተመለመሉ መሆናቸው ይፋ ሆኗል። ፋሽስቱ የኦነቄሮ ጠቅላይ ሚኒስትር በነስክንድር ላይ ዛቻ ሲያስደምጥ አይዞባይና ተባባሪ በመሆን ባልደራስ ላይ የተቃውሞ መግለጫ ማውጣቱ ይታወሳል። ኢዜማ እነስክንድር ነጋ ለእስር ከተዳረጉ በኋላ የአዲስ አበባን ህዝብ ጥሪ ለመንጠቅ ሴራ እያካሄደ ሲሆን ለዚህም የአብይ አገዛዝ የባጀት ድጎማ ያደረገለት መሆኑንም ለመረዳት ተችሏል። አድማጮቻችን የዕለቱ ዜና በዚህ ይጠቃለላል። ከቀሪዎቹ ዝግጅቶቻችን ጋር ለሚኖራችሁ ቆይታ መስጋናችን በእያላችሁበት ይደረሳችሁ።
I'm just a little bit of 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 a little bit
የአብይ አህመድ ሌጋሲዎች መለስ ከሞተ በኋላ የመለስ ሌጋሲዎች በሚል ርዕስ አንድ ጽሑፍ ለድረገጾች ልኬ ለንባብ መብቃቱን አስታውሳለሁ ይላሉ ጸሐፊው። በነካ እጄ በቁሙ ስለሞተው አብይ አህመድም ሌጋሲዎች ቲኬት ልበል። አንድ ሰው ባይሞትም ሌጋሲው ቢጻፍ ጉዳት የለውም ያለውም አይመስለኝም። ከመግቢያው ጀምሮ ስለመረረው ያነጋገር ስልቴ ይቅርታ መጠየቅ ያለብኝን ትሩታን ወገኖችን ከወዲሁ ይቅርታ መጠየቅ እወዳለሁ። የኔ ያነጋገር ነውረኝነት ግን ከዚህ ባለጌና ኢትዮጵያን በቁም እየቀበረ ካለ ሰውዬ ሰይጣናዊ ተግባር አይበልጥም። አንደኛ፣ ወደር የለሽ ውሸታምነት። ዓለማችን ከዚህ በፊትም ሆነ በኋላ አሁንን ጨምሮ እንደ አብይ አህመድ ያለው ውሸታም ቀዳዳ አይታ አታውቅም። ውሸቶቹን መዘርዘር አይጠበቅብኝም። ይህ አንዱ ሌጋሲው ነው። ስልጣኑን ለማራዘም የማይዋሸው የለም። ሁለተኛ፣ ወደር የለሽ ማስመሰል። ዓለማችን መቼም ቢሆን እንደ አብይ አህመድ ያለ አስመሳይ አይታ አታውቅም። በአንድ ጊዜ እባብም እርግብም መሆን የሚሞክር ግን ሊሳካለት የማይችል ዋና አስመሳይ ነው። የተለየ ስነ ልቦናዊ ቀውስ ሳይኖርበትም አይቀርም። ሦስተኛ፣ የጨለማው ገዢ ወኪል። በዓለማችን እጅግ ብዙ የዲያብሎስ ወኪሎች አሉ። በተለይ በአፍሪካ ግን እንደ አብይ ያለ ታማኝ ወኪል የለም። ለምሳሌ ኮሮናን ከማስፋፋት አኳያ በአፍሪካ ከሞሮኮ ቀጥላ ኢትዮጵያ ሁለተኛ እንድትሆን ከሳታኒስቱ ጃክማን ጋር በመተባበር አብይ ያደረገው ጥረት ለሁለተኛ የሁከት የኖቤል ሽልማት ሊያበቃው ይችላል። የጃክማ እርዳታ ባፍንጫ ይውጣ ያለችውና 400 ያልሞላ የቫይረሱ ተጠቂ ያላት ኤርትራ አንድም ሰው በኮሮና እንዳልሞተ መረጃዎች ይጠቁማሉ። እንደ ሰሜን ኮሪያ በዘዴ ያስወገዱ ካልሆነ በስተቀር እዚህ ላይ ኖቤል የጨለማው ገዢ ኃያላት ለወዳጆቻቸው ማበረታቻ የሚሰጡት ውድ ሽልማት መሆኑን ልብ ይሏል። ቻይና በኮሮና ባለም አንደኛ እያለች ኢትዮጵያ ከመጨረሻዎቹ የምትመደብ ነበረች። አሁን ሁሉም ነገር ተገለባበጠና ኢትዮጵያ 49ኛ ሆናለች፣ ቻይና ደግሞ ከአንደኛ ወደ 53ኛ። በዚህም ውጤት ምስጢራውያኑ ድርጅቶችና አብይ ራሱ ሳይበሳጩ አይቀሩም። ምክንያቱም ምንም እንኳን በቫይረሱ የተለከፈው የሕዝብ ቁጥር 90 ሺህ አካባቢ ቢሆንም የሞቱት ቁጥር ግን ምዕራባውያንን ሊያረካ የሚችል ብዛት የለውም። ስለዚህ ይበሳጫሉ። አብይ እነንቶኔ ከቬርሙዳው ቢሯቸው ደውለው ኢትዮጵያን ባንዴ የሚያጠፋ አንድ ትልቅ ድማሚት ልንቀብር አስበናል ቢሉት ምን ልርዳችሁ እንደሚላቸው ጥርጥር የለኝም። የሰይጣን ቁራጭ ብቻ ሳይሆን ራሱም ሰይጣን ነው። ድርጊቶቹ ሙሉ በሙሉ አፍ አውጥተው የሚናገሩት ይህ ሰው ኢትዮጵያን ለማጥፋት መምጣቱን ብቻ ነው። ምናልባት መንገድ ጠራጊው ሳይሆን አይቀርም። መንገድ ጠራጊ ደግሞ ያገኘውን ነው የሚጨረግደው፣ የተላከበት ነዋ። በነገራችን ላይ የአዲሱ መንግሥት አራማጆች ከ80% በላይ የሚሆነውን የዓለምን ሕዝብ በተለይም በዋናነት የፈረደበትን የሦስተኛውን ዓለም ሀገር ሕዝብ ጨምሮ በተለያዩ ዘዴ መፍጀት በቅድ እየተገበሩ ናቸው። አራተኛ፣ ጸረ አማራነት። አብይ አህመድ ሙልጭ ያለ ጸረ አማራ ነው። አማራን ፍጅቶ ካልጨረሰ የህሊናም ሆነ የአካል ረፍት አያገኝም። አምስተኛ፣ አላጋጭነት። አብይ አህመድን የመሰለ በሕዝብ አላጋጭ ካለ፣ በሀገርና በወገን ስቃይ የሚደሰት ካለ እወራረዳለሁ ይላል ጸሐፊው። ፓርላማ ውስጥ በተጎለቱ አሻንግሊቶች ፊት ከመለስ በበለጠ ብልግናና ነውረኝነት ደረቱን እንደ ፉኝት እየነፋፋ ሲያላግጥ ለሚሰማ ሰው ይህ ሰው ከየት እንደ በቀለና እንዴትም እንዳደገ ለማወቅ መጓጓቱ አይቀርም። አንበጦች የመደመርን ፍልስፍና ተግባራዊ ያደርጋሉ ብሎ በመናገር ساكن لمجار مكجل عندم ابدت عليهم بامبت آيه تور روهز بلاي بماشوف اركاتان لماغنيت مموكرنا عند كيلو بنا هلت متوبر عند كنت التف عمست شبر قبتو بنرو دنت يابدن سالن ارسوغن ينرو دنتو سكزيهمنا لكفو عيستن يميلك آنا يالو قلد من ناغرو بز مني هل اندم ياشوف عملاكاشنا سدستانيا زرينيانت عبي كمت أبوهلا إتوبيا النت ودور رومون النت ببرهان فتنة بملوث لاينو سمانا سدستو بير بهرسب ودور رومون النت كالتلوثنا يقدا سرعتن كالتكبلة منورن دم مايشل بقلس يتنقرنا بتكبارم يتاينو سباتنيا سارو أرتودوكس النت عبي سارو أرتودوكس نو يمتاوكوتنا سلطانون هلو لبينتيوش إياكفافلنا يهاجرن هبت هلو لأرموت بيكايا كفافلنو للو تشن يبيت ملكاتنا سدتنيا يادرغنو إياسرنا يقدلمنو يمّاچو سمنتنيا دهنتن أصفافينت كنرو دهنتو غار بتيازة بيت كيرايم هنا بيت مسرات لمليونو چهلم بمهونو غودانا تدادارينت تلقو يابي يامد متاوكيانو بياد بابايونا بيامبراتو ستالفين متايو غودانا تداداري بيسا بسب عند تلق كتما يوتوال ينجي ايه يه وففي مري من اللي سماون دميشل علاوك لنگرو اسم الساين ناوشة عمسو اونتان بمقلبت سلونه مدستو ابي بزيها سالزاين هونيتا يمي سماونگر عينورم لزيهاينتو لقطاتي متاسو ارهاب تقاب نو طور النت سلام نو سرعة البني النت سرعة تاوي النت نو تلاتشا فكر نو عينو عندن نقر قلبتو نو يميان ابو سواش دقمو لكتين لوم يهنسو ليتوب يامستت فتارين مكسس لما يتشالنجي هو يهيسيك ربين ياسينيال زتنينيا عاسما جنت عبي اندون دموچو اندن اسرائيل دانسانا ايو چوفا كنائجيريا يهون كهند باسمتاو سيطانا ويمتت بركاتا اگر ودار جيگوچن لنگند اندائتاكمو عدرگو يابك كتات جولو النمهرت دببه الندانيال كبرت النسيساي اگينا النقزاو لگسه تابه اگه ممه فايه بنا عاص سنتو جن قطره النزي هلو يتن دقبو هاي تاوك بسمام انده تبالباتشو سيطان فاترايك بلوال براساتشو ويم بسو عفرو يتششقو يمزلال سيطان مدفو تلاتنو يتمرتوتن هلو ياساستال سلزي قومنال يمتلو هلو تتنققو سوك الموت ماس جن يمانش لبتاس جگاري وقت لاي نن سنتنا سنت يملاك تسراويت ليكا ساتنا إلن آمنو قدل قبتوال آهن عالمين يقزايلو آمنكم مال آمنكم سيطانو النابي يدقمو يه سيطان آمانو چنا تلالاكيو چناتشو عندو نوانو ملوكتم بو يانيق زين قوان لدر رقال تموكرن اگر زاري يدنك يتوبيانن يه فيسبوكنا يه يوتيوب قدسوش كي يتاوش مادرق يهچالونو يه سيطان تازا جهونسو هاگر گنبین حساب ما سوگد وان نسرونو يه لزيگوش ما سبن دالهونن اندالهونه يمن ناوكو يابات ناي لجن غاب چاچ امرو يه سو ناي انساتن يه تدار تمرتن نا يه مساس سلو يبلگن نا فيلم هلو بنس عالنتن دي تلال لف مفقدات چون سن ناي نو يتوك يعني امتل گنابزو آسار عالب گن عطب كثالي بكر يالفال يهوننا ويو لزي سويه مجرشاو كهتلرنا كموسولنم يكفانو نگارو تسيلو صوفات جون يقوات جان አባ ገዳ ባንዲራ የሚባለው ጥቁር ነጭና ቀይ ባንዲራ የማን ሰንደቅ ዓላማ ነው? ካቻም የለ ታምሩ። ፋሺስቶ ያኔና ናዚ ኦነግ የኢትዮጵያ አርበኞች በሃይማኖትና በነገድ ሳይወሰኑ ከፍ አድርገው ያውለበለቡትን የኢትዮጵያ ሰንደቅ ዓላማ ለማደብዘዝ ያልቀቡት ጥላሸትና ያልደረቱት የብሔር ብሔረሰብ ተብዬ አርማና ምልክት የለም። ከዚህ በፊት እንደ ጻፍ ነው ናዚ ኦነግ ዛሬ ባንዲራ የሚለውን አርማ የፈጠረው በማዳጋስካር ሰንደቅ ዓላማ ላይ ዋርካ በመጨመር ነበር። ፋሺስቶ ያኔ የትግራይ ባንዲራ አርማም ከነ ትርጉሙ ከቻይና ኮሙኒስት ፓርቲ አርማ የተቆረጀ ነው። ይህንን ታሪክ ፋሺስቶ ያኔ ራሱ በግንቦት ወር 1975 ዓ.ም ተመረተ ያካሄደውን ሁለተኛ ድርጅታዊ ኮንፈረንስ ካጠናቀቀ በኋላ ባዘጋጀው ድርጅታዊ ህገ መንግስት አንቀጽ 3 ንዑስ አንቀጽ 1 እና 2 ላይ ነግሮናል። ሙሉ ታሪኩን ከነዶሴው በሌላ ጊዜ እንመለስበታለን። ዛሬ መጻፍ የፈለኩት ባለጊዜዎቹ የኢትዮጵያ አርበኞች ሰንደቅ ዓላማን አግደው በአዲስ አበባና በልዩ ልዩ ከተሞች በሚገኙ አደባባዮች የሬዲዮና ቴሌቪዥን ህንጻዎች ሚኒስቴር መስሪያ ቤቶች በማናለብኝነት እየሰቀሉ ስላሉት በተለምዶ ያባ ገዳ ባንዲራ ስለሚባለው ጥቁር ነጭና ቀይ ባንዲራ ሰንደቅ ዓላማ ታሪክ ነው። ዛሬ ኦሮሚያ የሆነውን ስም ለመጀመሪያ ጊዜ ያወጣው በሚሲዮን ስም ወደ ኢትዮጵያ የገባው ጀርመናዊው ሰላይ ዮሐን ክራፍ ነበር። ይህንን ታሪክ ዮሐን ክራፍ ራሱ አፍሪካ ውስጥ ለጀርመን ቅኝ ግዛት የሚሆን ምድር ማግኘቱን ይህንንም ምድር ኦርማንያ ብሎ ስም መስጠቱን Travels, Researches and Missionary Labors during an 18 years residence in Eastern Africa በሚል ርዕስ በ1861 ዓመተ ምህረት ባሳተመው የግዞ ማስታወሻ ገጽ 73 ላይ ነግሮናል። ዮሐን ክራፍ በግዞ ማስታወሻው ገጽ 73 ላይ ጨምሮ እንደጻፈው የቦታ መጠሪያ ሲያሜ ለማውጣት የገፋፋውን ምክንያት ሲናገር ጋሎች ለራሳቸውና ለሚኖሩበት አካባቢ አጠቃላይ የወል መጠሪያ ስለሌላቸው ነው ሲል ነግሮናል። ዮሐን ክራፍ ተማሪዎች የሆኑት ኦነጋያን የመንፈስ አባታቸው የሆነው ዮሐን ክራፍ ያወጣውን የቦታ ስም እየተጠቀሙ የስሙ ፈጣሪ ራሱ ስሙን ለመፍጠር የተነሳሳው ጋሎች ለራሳቸውና ለሚኖሩበት አካባቢ አጠቃላይ የወል መጠሪያ ስለሌላቸው መሆኑን እየነገራቸው እነሱ ግን ከጥንት ጀምሮ ኦሮሚያ የሚባል ምድር ነበረን በማለት ለመመርመር ፈቃደኛ ያልሆነውን መንጋቸውን ያደነቁታል። ዮሐን ክራፍ በግዞ ማስታወሻው ገጽ 76 እና 122 ላይ ለጀርመን መንግስት ምክር የሰጠ ሲሆን ኦሮሚያ ብሎ የሰየመውን የኢትዮጵያ ክፍል መቆጣጠር ማለት ምስራቅና መካከለኛውን አፍሪካ መቆጣጠር መሆኑን ያወሳና የጀርመን መንግስት አይኑ ወደዚያ ምድር እንዲያነጣጥር ምክር ይለግሳል። በገጽ 122 ላይ ደግሞ ኦሮሚያ ብሎ የፈጠረውን ቦታ የአፍሪካ ጀርመን ሲል ይጠራዋል። ዮሐን ክራፍ የአፍሪካ ጀርመን ሲል በጠራውና ኦሮሚያ የሚል ስያሜ ባወጣለት ምድር ውስጥ የሚስዮን ማዕከላትን ከፍቶ ደቀ መዛሙርቱን አሰልጥኗል። ክራምፍ ኦሮሚያ የሚል ስም በሰጠው ምድር በተለይም የረር፣ ሙገርና ጫሚ በሚባሉ አካባቢዎች የወቅቱን የጀርመን ኢምፓየር ባንዲራ መለያቸው ያደረጉ የጀርመን ኢምፓየር የሚስዮን ማዕከል አቋቁሞ ሄትን ነበሩ ያላቸውን አስተምሮ ኦሮምኛ ተናጋሪ የአፍሪካ ጀርመኖችን በሱ ቋንቋ ሲቪላይዝ አድርጓል። ይህን ታሪክ የነገረን ዮሐን ክራፍ ራሱ ነው። ክራምፍ ያሰለጠናቸው ኦሮምኛ ተናጋሪ የአፍሪካ ጀርመኖች ክራምፍ የሰጣቸውን ኦሮሞን የአፍሪካ ጀርመን የማድረግ ዓላማ ከግብ ለማድረስ በክራምፍ መጠመቃቸውን ከስልጣኔ ቆጥረውት በኦሮሞ መካከል ሲንቀሳቀሱ ራሳቸውን እንደ አፍሪካ ጀርመኖች ይቆጥሩ ነበር። እንዲህም በማሰባቸው የአፍሪካ ጀርመኖች መሆናቸውን ለማሳየት ወገናቸው በሆነው በኦሮሞ መካከል ሲንቀሳቀሱ ያሰማራቸው የጀርመን ሚስዮን አርማ የሆነውን የጀርመን ኢምፓየር ሰንደቅ ዓላማ አንግበው እንደነሱ ያለ የአፍሪካ ጀርመኖችን ለመፍጠር ብዙ ታትረዋል። እንግዲህ ዛሬ ኦነጋያን የአባገዳ ባንዲራ ነው የሚሉን ጥቁር ነጭና ቀይ ቀለማት ያሉት ባንዲራ ክራምፍ የአፍሪካ ጀርመኖችን ለመፍጠር ሲል ያሰማራቸው ደቀ መዛሙርቱ ኦሮሞን ፕሮቴስታንት ለማድረግ ሲዘዋወሩ ይዞሩት የነበረውን ያሰማራቸው የጀርመን ሚስዮን ድርጅት መለያ የነበረውን የጀርመን ኢምፓየር ሰንደቅ ዓላማ ነው። በሌላ አነጋገር ኦነጋያን የአባገዳ ባንዲራ ነው የሚሉን ጥቁር ነጭና ቀይ ቀለማት ያሉት ባንዲራ ክራምፍ ኢትዮጵያ ውስጥ በተለይም ኦሮሚያ በሚል የፈጠረውን አካባቢ የጀርመን ቅኝ ግዛት ለማድረግ የስለላ ሥራ ይሠራ በነበረበት ወቅት በየሚስዮኑ ያስፋፋውን የጀርመን ኢምፓየር ሰንደቅ ዓላማ ነው። ይህ የጀርመን ኢምፓየር ሰንደቅ ዓላማ በወቅቱ የጀርመን ኢምፓየር በክራምፍ አማካኝነት ኢትዮጵያ ውስጥ በከፈታቸው የሚስዮን ማዕከላት ሊውለበለብ ይችል ይሆናል። ክራምፍ ራሱ የጀርመን ኢምፓየር ሰንደቅ ዓላማ ኢትዮጵያ ውስጥ በተለይም ኦሮሚያ በሚል በፈጠረው አካባቢ ይጠቀምበት የነበረው ለጀርመን ሚስዮን ቤቶች ምልክትነትና እንደ ጀርመን በአፍሪካ ምድር ቅኝ ግዛት ለመፍጠር በሚስዮን ስም የተሰማሩ አውሮፓውያን ሲያስሱ የጀርመን ሚስዮኖችን እንዲለዩበት ነበር። ኦነጋውያን ግን የኦሮሞ አድርገው ከክራምፍ የወረሱት ኦሮሚያ በሚል ያወጣውን የቦታ መጠሪያ ብቻ ሳይሆን ክራምፍ ኦሮሚያ በሚል በፈጠረው አካባቢ ያቋቋማቸው ሚስዮኖች የጀርመን መሆናቸው እንዲታወቅ መለያቸው ያደረገውን የጀርመን ኢምፓየር ሰንደቅ ዓላማ ጭምር ነው። በነገራችን ላይ ዛሬ የአባገዳ ነው የሚባለው ባንዲራ ከክራምፍ ዘመን በኋላ አዶልፍ ሂትለርም እንደገና የጀርመን ኢምፓየር ሰንደቅ ዓላማ አድርጎት የነበረ ሲሆን የናዚ ፓርቲ ምልክት የሆነው የስዋስቲካ አርማም የተዘጋጀው ከዚሁ የጀርመን ኢምፓየር ሰንደቅ ዓላማ ቀለማት ነው። ባጭሩ ኦነጋያን ያባገዳ ባንዲራ የሚሉት ክራምፍ በየሚሲዮን የጸሎት ቤቶች የአፍሪካ ጀርመኖችን ሲፈጥር ይጠቀምበት የነበረውን የጀርመን ኢምፓየር ሰንደቅ ዓላማ ነው። የጀርመን ኢምፓየርን ሰንደቅ ዓላማ ያባገዳ ባንዲራ አድርገው ላባገዳ ተብዮች ጭምር ያስተማሩት ኦነጋያን በተለይም የሌንጮለታ የቤተሰቦች የሌንጮለታ ቤተሰቦች ናቸው። ራሱን እንዳባገዳ ልጅ የሚቆጥረው ጃዋር መሐመድ ከአመታት በፊት ከመረራ ጉዲናና ከሌንጮለታ ጋር በቴሌቪዥን ቀርቦ ሲናገር እንደሰማሁት ያሳደገው አባቱን ያባገዳ ማለቴ ነው ባንዲራ ነው የሚባለውን ምልክት ትርጉምም ምን እንደሆነ ያስተማራቸው የኦነጎ አምበል የሌንጮ ባለቤት የሆነችው ኦነጋዊቷ ፕሮፌሰር ማርታ ቆምሳ ማተቧን ከበጠሰች በኋላ ሁዌ ሆናለች መሆኑን ሲናገር ሰምቻለሁ ይላሉ ጻፊው። እንግዲህ ጀርመናዊ ሚሲዮን ካምፍ እንዳለው ኦሮሞ የአፍሪካ ጀርመን ነው ካልተባለ በስተቀር ኦሮሞ ኢትዮጵያ በመትባለው አላዋ ያገር ውስጥ እየኖረ የጀርመን ኢምፓየርን ሰንደቅ ዓላማ የሚያውለበልብበት ምክንያት አይታየኝም። ኦሮሚያ የሚባለው አካባቢም የጀርመን ኢምፓየር አካል ነው ካልተባለ በስተቀር የጀርመን ኢምፓየር እንዲሆን በተሰጠው ስም እየተጠራ የጀርመንን ሰንደቅ ዓላማ የሚያውለበልብበት ምክንያት ሊኖር አይችልም። ያባገዳ ባንዲራ የሚባለው ጥቁር ነጭና ቀይ ቀለማት ያሉት ሰንደቅ ዓላማ የጀርመን ሰንደቅ ዓላማ እንደነበር በራሱ ማረጋገጥ የሚሻ ቢኖር በዮሐን ክራምፍ ዘመን ማለትም በ1860ዎቹና በ1870ዎቹ እንዲሁም በአዶልፍ ሂትለር ዘመን የነበረውን የጀርመን ኢምፓየር ሰንደቅ ዓላማ ኦልድ ፍላግ ኦፍ ጀርመኒ ብሎ ጎግል ላይ በቀላሉ መፈለግ ይችላል ሲል ያጠቃልላል።
አድማጮቻችን ከስዊድን ስቶክሆልም የሚተላለፈው ሳምንታዊ የኢትዮጵያ አንድነት ሬዲዮ ዝግጅት ወደ ማጠናቀቁ ተቃርበናል። የዛሬውን የጥቅምት 15 2013 ዓመተ ምህረት ወይም እንደ አውሮፓውያን አቆጣጠር የኦክቶበር 25 2020 ስርጭት ያስተናገርናችሁ ወርቁ ሞላ፣ ንጉሱ ታምራትና እኔም አብዱአሊ ነበርን። በሚቀጥለው ሳምንት በሌላ ዝግጅት እስክንገናኝ ደህና ሁኑ ይላል። በዚሁ እንሰናበታችኋለን። ድል ለኢትዮጵያ ሕዝብ። Wonderful.